የአሜሪካ ድምፅ ራዲዮ ጣቢያ ነው።
በድርጅታችን ውስጥ በርካታ ክርክሮች ይካሄዳሉ። የተለያዩ ሀሳቦች ይቀርባሉ። ይሄ የኦህዴድ የህወሀት የብአዴን የደኢህዴን ሳይባል ሁሉም ጋር ያለ ጉዳይ ነው። ስለዚህ ኦህዴድ ከሌላ ሁሉ ጋር የሚጣላበት አንዳች ምክንያት የለውም። ኦህዴድ ከሌላ ሁሉ ጋር ተጣላ ከተባለ በምን ምክንያት ነው የሚጣለው? ተመሳሳይ ፕሮግራም ያለው ተመሳሳይ መስመር ያለው በህግ ደንብ ተገዢ የሆነ ድርጅት ነው።
አቶ ኃይለ ማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ለአገር ውስጥ መገናኛ ብዙሃን የሰጡት መግለጫ አለ። ከዛ የተቀነጨበ ነው የሰማችሁት። በዕለቱ አብይ ርዕስ ዝርዝሩ ይሰማል።
ልዑላንና ሚኒስትሮችን እንዲሁም ቢሊዮነሮችንና ሚሊዮነሮችን ጨምሮ ከ200 በላይ ታዋቂ ሰዎች የታሰሩበትን የሳውዲ አልጋ ወራሽ መሐመድ ቢን ሳልማን ታይቶ የማይታወቅ የተሰኘ እርምጃና ሁለንተናዊ አንድምታዎች የሚዳስስ ልዩ የትንታኔ ውይይትም በሁለተኛው አጋማሽ ይዘናል።
የፌዴራል ጠቅላይ አቃቤ ሕግ 26 ሰዎች ላይ የሽብር ወንጀል ክስ መሰረተ። የተባበሩት መንግስታትና ጸጥታው ምክር ቤት ትናንትና 4 ዳኞችን ለዓለም አቀፉ ፍትህ ፍርድ ቤት መረጡ። የሚሉ ከዜናችን ውስጥ ተካተዋል። ለምሽቱ ጤና ይስጥልን፣ እንደምናመሻችሁ ክቡራንና ክቡራት። የዛሬ አርብ ህዳር 1 2010 ዓ.ም ተረኛ አስተናጋጆች አዲሱ አበበና
አሉላ ከበደ ከፕሮግራም አቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሳችን ናሽዋ ኬሊ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ቀደም ሲል እንዳልነው የፌዴራል ጠቅላይ አቃቤ ሕግ በ26 ሰዎች ላይ የሽብር ወንጀል ክስ መስርቷል። ተከሳሾቹም ከዓለም አቀፉ የሽብር ድርጅት ከአይሲስ ጋር ግንኙነት ፈጥረዋል ሲል አቃቤ ሕጉ ይከሳል። ተከሳሾቹ የክስ መቃወሚያቸውን እንዲያቀርቡ ፍርድ ቤት ቀጠሮ ሰጥቷል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ልኮልናል።
አቃቢ ሕግ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛውን ወንጀል ችሎት በመሠረተው ክስ እንዳመለከተው 26ቱን ተከሳሾች በሁለት ከፍሏቸዋል። የመሠረተውም ሁለት ክሶችን ብቻ ነው። በአንደኛው ክስ የተዘረዘሩት 4 ተከሳሾች በክሬ አወል ሐሰን፣ መሐመድ ሐሰን አደም፣ ጀማል ጥበቡ በሱ ፈቃድና አህመድ መሐመድ አወል ናቸው። 4ቱም ተከሳሾች በአጠቃላይ በሀገር ውስጥ በአዲስ አበባ ሐረርና አላባ ውስጥ የሚገኙትን የሽብር ቡድኖች በመምራት በማደራጀት በአመራርነት በመሳተፋቸው መከሰሳቸውን የአቃቢ ሕግ የክስ ማመልከቻ ይናገራል። እያንዳንዱንም ተከሳሽ ዝርዝር የወንጀል ድርጊት ያለውንም አትቷል። ተከሳሾቹ ፈጽመዋል ተብለው ከተዘረዘሩት መካከልም አይኤስአይኤስ ተብሎ ከሚጠራው የሽብርተኝነት ቡድን ጋር ትስስር በመፍጠር ሶማሊያ ውስጥ ቦሳሶ በተባለ ስፍራ በሚገኘው የዚሁ የዓለም አቀፉ አሸባሪ ድርጅት አይኤስአይኤስ አንድ ክንፍ ዘንድ በመሄድ ወታደራዊ ሥልጠና ለመውሰድ ማቀዳቸውንና መንቀሳቀሳቸውንም ማመልከቻው ያትታል። አክሎም ወደ ኢትዮጵያ በመመለስ የጂሃድ ጦርነት ለማወጅ በማሰብ አገር ውስጥ በአዲስ አበባ ሐረርና አላባ ውስጥ የሚገኘውን የቡድኑን አደረጃጀት በበላይነት በማስተባበር እና አመራር በመስጠት ሲንቀሳቀሱ መያዛቸውንም ክሱ ያመለክታል። የተቀሩትን 22 ተከሳሾች ደግሞ በኢትዮጵያ ውስጥ እስላማዊ መንግሥት ለመመስረት ከዓለም አቀፋዊው የሽብር ቡድን አይኤስአይኤስ ሥልጠና በመውሰድ አባላትን በመመልመል እና ቡድኑን በገንዘብ በመርዳት በኢትዮጵያ ውስጥ የጂሃድ ጦርነት ለመክፈት በእንቅስቃሴ ላይ ያሉ የተያዙ በመሆኑ በማንኛውም መንገድ በሽብርተኝነት ድርጅት ውስጥ በመሳተፍ ወንጀል ክስ የተመሠረተባቸው መሆኑን ማመልከቻው ያስረዳል። ተከሳሾቹ የክስ መቃወሚያ ካላቸው ለመጠበቅ ፍርድ ቤቱ ለታህሳስ 3 ቀን 2010 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የተባበሩት መንግስታት ድርጅት ጠቅላላ ጉባኤና የጸጥታው ጥበቃ ምክር ቤት ትናንት ሐሙስ ለዓለም አቀፉ የፍትህ ፍርድ ቤት 4 ዳኞች መረጡ። ጠቅላላ ጉባኤውና የጸጥታው ምክር ቤት በተለያዩ ቦታዎች ነገር ግን በተመሳሳይ ሰዓት ባካሄዱት የድምፅ አሰጣጥ ስርዓት የፈረንሳይን ሮኒ አብርሃምንና የሶማሊያውን አብዱልካዊ አህመድ ዩሱፍን በድጋሚ መርጧቸዋል። ሌሎች 2 አዳዲስ ተመራጮች ከብራዚል አንቶኒዮ አውጉስቶ ካካዶ እንዲሁም ከሊባኖስ ናዋፍ ሳልማ መሆናቸው ታውቋል። ሁላቸውም ከመጪው የካቲት ወር ጀምሮ ለ9 ወር ነው የተመረጡት።
የዩናይትድ ስቴትስ ኃይሎች ትናንት ሐሙስ ሶማሊያ ውስጥ በሚገኘው የአልሻባብ የአየር ጥቃት አካሂደው በርካታ አማጽያን መግደላቸውን የዩናይትድ ስቴትስ ጦር አስታውቋል። የመከላከያ ሚኒስቴር ፔንታገን ቃል አቀባይ ኦድሪሺያ ሃሪስ ለአሜሪካ ድምፅ ራዲዮ እንደገለጡት ሰው አልባው የአውሮፕላን ጥቃት የተካሄደው ከዋና ከተማዋ መቃዲሾ በስተ ምዕራብ 160 ኪሎ ሜትር ላይ በሚገኘው የቤይ ክልል ነው። ቃል አቀባይዋ ሃሪስ በሲቪሎች ሕይወት ላይ የደረሰ ጉዳት አለመኖሩንም አክለው ተናግረዋል።
በሳልቫ ኪር አስተዳደር ካለፈው ግንቦት ወር አንስቶ ቁም እስር ላይ የነበሩት የቀድሞ የደቡብ ሱዳን ጦር ኃይሎች ዋና አዛዥ ጀኔራል ፖል ማንሎንግ ተለቀቁ። ባለቤታቸው ሉሲ አያክ ለአሜሪካ ድምጽ የደቡብ ሱዳን ልዩ ፕሮግራማችን በተሰኘው ፎከስ ኢን ሳውዝ ሱዳን በተሰኘው ፕሮግራማችን ስለ ደቡብ ሱዳን በሚቀርበው ፕሮግራም ላይ በሰጡት ቃል ትናንት ሐሙስ የተለቀቁት ባለቤታቸው ማሎንግ ለሕክምና ወደ ምስራቅ አፍሪካ እንደሚጓዙም አመልክተዋል።
ዜናው የሚተላለፍላችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። የእስያን የንግድ አቅጣጫ አስመልክቶ የዩናይትድ ስቴትስና የቻይና ፕሬዚዳንቶች ለአካባቢው የንግድ መሪዎች ባደረጓቸው ንግግሮች ውስጥ ጨርሶ የሚጣረሱ አመለካከቶችን አንጸባርቀዋል። የቪኦኤ የዋይት ሃውስ ቢሮ ኃላፊ ስቲቭ ሄርማን ከዳናንግ ቪየትናም ያስተላልፈው ዘገባ አለ። ሰሎሞን አባቴ ያቀርባል።
በቪየትናሟ ሦስተኛ ግዙፍ ከተማ ዳናንግ የእስያ ፓሲፊክ አካባቢዎች ግዙፍ ኩባንያዎች ከፍተኛ መሪዎች በታደሙበት ስብሰባ ላይ ዛሬ የተናገሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በክልሉ ካለ ማንኛውም ሀገር ጋር የአንድ ለአንድ ውል ለማድረግ ዝግጁ መሆናቸውን አስታውቀዋል።
I will make bilateral trade agreements with any Indo-Pacific nation that wants to be our partner.
ከኛ ጋር ለመሻረክ ከሚፈልግና የፍትሃዊና የጋራ እኩል ተጠቃሚነትን መርህ ከሚያከብር ማንኛውም ኢንዶ-ፓሲፊክ ሀገር ጋር የሁለት ወገን የንግድ ስምምነቶችን እንፈጥራለን። ከእንግዲህ ወዲያ የማናደርገው ነገር እጆቻችንን በሚያስሩ ሉዓላዊነታችንን አሳልፈን እንድንሰጥ በሚያደርጉና በተጨባጩ ትርጉም ባለው ማስፈጸም በማይቻሉ ግዙፍ ስምምነቶች ውስጥ አለመግባት ነው።
ትራምፕ አክለውም ባለፉ ሀገራቸው የንግድ መሰናክሎችን ዝቅ ባደረገችባቸው ጊዜዎች ሌሎች ሀገሮች የየራሳቸውን ገበያዎች ለዩናይትድ ስቴትስ ክፍት አላደረጉም ነበር ሲሉ ቅሬታቸውን አሰምተዋል። ይሁን እንጂ አሉ ፕሬዚደንት ትራምፕ፣ ሸሪኮቻችን ከአሁን በኋላ ለደንቦች በታማኝነት ይገዛሉ ብለን እንጠብቃለን። በሌላ በኩል ግን ትራምፕን ተከትለው ወደ መድረኩ የዘለቁት ሀገራቸው መጠነ ሰፊ በሆኑ መንግሥት መር እቅዶች ግዙፍ እርምጃ እያደረገች ያለችው የቻይናው ፕሬዚደንት ሲ ጂንፒንግ የምጣኔ ሀብት ሁለንተናዊ ትስስርን ግሎባላይዜሽንን ከእንግዲህ ለመቀልበስ የማይቻል ሂደት ነው ብለውታል።
At present, the progress toward economic globalization is experiencing headwinds. One of the reasons is that
በአሁኑ ጊዜ ለግሎባላይዜሽን የሚደረገው እርምጃ ከፊት ለፊቱ በተቃራኒ አቅጣጫ የሚገፋው ንፋስ እየተገዳደረው ነው። ለዚህ ከምክንያቶቹ አንዱ በቂ በሆነ ሁኔታ አሳታፊ አለመሆኑ ሲሆን፣ የተለያዩ ሀገሮችና በተለያዩ መስኮች ላይ ያሉ ሕዝቦች የልማትን ጥቅም እንዲያጣጥሙና በሩቅ ያለው ውብ እይታ እውን መሆኑን ለማረጋገጥ ተጨማሪ ጥረቶችን ማድረግ ይገባናል።
የሁለቱ የዓለም ግዙፍ ምጣኔ ሀብቶችና የጦር ኃይሎች መሪዎች በዳናንግ መድረክ ላይ ያሰሟቸው ፊት ለፊት የሚጣረሱ መልእክቶች ተፎካካሪ የሆኑት እነዚህ አመለካከቶች ዩናይትድ ስቴትስና ቻይናን ውለው አድረው ወደ ግጭት ይወስዱ ይሆን የሚል ጥያቄ ማስነሳቱ ተሰምቷል። ወይስ በሰላም አብረው ለመዝለቅ ወደፊት መላ ይመቱ ይሆን?
የሳውዲ አረቢያው ጠቅላይ አቃቤ ሕግ በስፋት በተከፈተው ጸረ ሙስና እርምጃ 208 ሰዎች መታሰራቸውን አረጋገጡ። ሰባቱ ተለቀዋል። በበርካታ ዓመታት ውስጥ ከ1 ቢሊዮን ዶላር በላይ የሚገመት ገንዘብ ተመዝብሯል ብለዋል ጠቅላይ አቃቤ ሕጉ። ሳውድ አልሞጅብ ትናንት ሐሙስ ባወጡት መግለጫ ከታሰሩት ሰዎች መካከል ሰባቱና ክስ ሳይመሰረትባቸው መለቀቃቸውን፣ 201 ግን አሁንም በቁጥጥር ስር ላይ ያሉ መሆኑን ነው ያመለከቱት። የሳውዲ መንግስት 1700 የሚሆኑ የባንክ ሂሳብ መዝገቦችን እንዳይንቀሳቀሱ ማድረጉም ተገልጧል። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ማክሰኞ ሁለት የሳውዲ አቻቸውን አደል አልጁቤርን ማነጋገራቸውም ተገልጧል። በሁለተኛው አጋማሽ አድማጮች ልዩ የትንታኔ ውይይት እናቀርብበታለን።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ንግድን፣ ዲፕሎማሲያዊ ግንኙነቶችንና የሰሜን ኮሪያን ጉዳይ በሚወያዩበት የ12 ቀናት የእስያ አገሮች ጉብኝት ለመጀመር ዛሬ አርብ በቪየትናሟ ዳናንግ መግባታቸው ተገለጠ። ፕሬዝዳንቱ ቪየትናም የገቡት በእስያ ፓሲፊክ አገሮች የኢኮኖሚ ጉባኤ ላይም ለመካፈል መሆኑ ታውቋል። ትራምፕ በእግረ መንገዳቸውም ቪየትናም ውስጥ ከሚገኙ የዩናይትድ ስቴትስ አርበኞች ጋርም ይገናኛሉ ተብሏል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የሩሲያው መሪ ቭላዲሚር ፑቲን ቪየትናም ውስጥ በሚካሄደው የእስያ ፓሲፊክ አገሮች የኢኮኖሚ ጉባኤ ወቅት የጎንዮሽ ንግግር ያደርጉ ይሆናል የተባለውን ግምት ዋይት ሃውስ የለም አለ። ሁለቱም መሪዎች ጉባኤውን የሚሳተፉ መሆናቸው ይታወቃል። ሲገናኙ ጥቂት የግል ጭውውት ሊኖር እንደሚችል ቢገመትም አሉ የዋይት ሃውስዋ ጽህፈት ሚኒስትር ሳራ ሃክቢ ሳንደርስ፣ ይህ ነው የሚባልና ሚዛን የሚደፋ ውይይት ግን አይኖርም። በሁለቱ መሪዎች መካከል በፕሮግራም የተያዘ የጋራ ንግግር እንደማይኖር ነው ሳንደርስ የገለጡት። የሩሲያው ዜና አውታር አርአይኤ ኖቪስቲ በበኩሉ በዛሬ ዕለት እንደዘገበው ከሆነ ግን የዋይት ሃውስን አባባል ይቀረናል። ሁለቱ መሪዎች እንዲህ በግላጭ ተገናኝተው ያለ አንዳች ውይይት አይለያዩም፣ ምናልባትም ውሃ ሊቋጥር የሚችል ውይይት ሊያካሄዱም ይችላሉ ብሏል። ፑቲንና ትራምፕ በቪየትናሙ የዳናንግ ጉባኤ ላይ ሊወያዩ የሚችሉበትን ሁኔታ ክሬምሊን እያመቻቸ ነው ተብሎም በአንድ መጽሔት ላይ ተዘግቧል። ዜናው አበቃ። ለንጉሥ
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች እንዲሁም በዳይል ሰዓት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበንም በስርጭታችን የጊዜ ሰሌዳ መሰረት ወደ ቀጣዩ መሰናዶ እንሄዳለን። የዕለቱን አንኳር ዜና ነው የሰማነው። ከዚያ በፊት ቆየት ብለው ከሚሰሙ የዕለቱ መሰናዶች አንድ ሁለቱን ባጭር ባጭሩ እናስተዋውቅ።
አልጋ ወራሽ የሆነው የ32 ዕድሜ መሐመድ ቢን ሰልማን እየወሰዳቸው ያላቸው እርምጃዎች እንግዲህ በተለያዩ ሰዎች የተለያየ ምልከታ አላቸው። አንዳንዱ ሪፎርም ወይም ደግሞ የአገሪቷን መሰረታዊ ኢኮኖሚ እና ማህበራዊ ሕይወት ለመለወጥ የታሰበ እርምጃ አካል ተደርጎ ነው የሚታየው። ሌሎቹ ደግሞ ስልጣንን በእጁ ጠቅልሎ ለመያዝ የሚያደርገው አንድ አካል አድርገው ይመለከቱታል።
ዶክተር ሽመልስ ቦንሳ ይባላሉ። በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክስ የአፍሪቃ ዘመናዊ ታሪክና ፖለቲካ ሳይንስ መምህር ናቸው። አብረዋቸው ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህሩ ይወያያሉ። የውይይቱ ትኩረት ቀደም ብለን በመግቢያ ያስተዋወቅ ነው ባለፈው ሳምንት መገባደጃ አንስቶ እስካሁን ከ200 በላይ የታወቁ ሰዎች የታሰሩበትን የሳውዲው አልጋ ወራሽ ሙሐመድ ቢን ሳልማን የወሰዱትን እርምጃና ሁለንተናዊ አንድምታዎችም የመረምር ልዩ የትንታኔ ውይይት ነው። በሁለተኛው አጋማሽ ጠብቋቸው አድማጮች። አዲሱ እንዳስተዋወቀው አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በኦህዴድና በሌሎች የኢህአደግ አባል ፓርቲዎች መካከል ችግሮችም ስለመኖራቸው የሚወጡ ዘገባዎች የተሳሳቱ ናቸው ሲሉ አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር ተናገሩ። መንግስታቸው በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙትን የሼክ መሐመድ ሁሴን አላሙዲን ጉዳይ እየተከታተሉ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለአገር ውስጥ የመገናኛ ብዙሃን የሰጡትን መግለጫ መነሻ ያደረገው ዘጋቢያችን እስክንድር ፍሬው ዝርዝሩን ልኳል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለአገር ውስጥ የመገናኛ ብዙሃን የሰጡት መግለጫ የአገሪቱን ወቅታዊ ሁኔታ የተመለከቱ የተለያዩ ጥያቄዎች የቀረቡበት ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ዙሪያ የሚያጠነጥኑት ይጠቀሳሉ። ይህንን ግጭት ተከትሎ በኦሮሚያ ገዢ ፓርቲ ኦህዴድና በሌሎች የኢህአዴግ አባል ፓርቲዎች መካከል ችግሮች እንዳሉ በማህበራዊ የመገናኛ ብዙሃን በሚሰራጩ መረጃዎች ላይ አስተያየት እንዲሰጡ ተጠይቀዋል። ጠቅላይ ሚኒስትሩ መረጃዎቹ የኢህአዴግን የውስጥ አሰራር ካለማወቅ የመነጩና በሐሰት የተሰራጩ መሆናቸውን ያብራሩት
በኢህአዴግ ውስጥ ብዙ ሰው የማይገባው አንድ ነገር ቢኖር ኢህአዴግ ምናልባት እኛ በውስጣችን የምናደርጋቸውን ክርክሮች ይፋ ሁሉም ሰው እንዲያውቀው ስለማናደርግ ካልሆነ በስተቀር በሐሰት ትግል የሚያምን ድርጅት ነው። ስለዚህ በጉዳዮች ላይ በመሰለው መንገድ በዛ መድረክ ላይ የተሳተፈ አመራር ይከራከራል። ተከራክሮ ጊዜ ወስዶ ጉዳዮችን ካየ በኋላ በመጨረሻ ላይ አብዛኛው ሰው የተስማማውን አስተሳሰብ ተይዞ ይወጣል። ስለዚህ ከዛ ክርክር መጨረሻ በኋላ አብዛኛው ሰው የተስማማውን ሀሳብ ይዞ ወጥቶ ተግባራዊ ማድረግ ድርጅታዊ ማዕከላዊነትን መጠበቅ ስለሚሆን ተገቢ ነው። ስለዚህ ክርክሮቹ በተለያየ አቅጣጫ ስለሚካሄዱ በውስጥ ችግር አለ ብሎ ሰው የሚያምን ከሆነ ጸረ ዲሞክራሲያዊ ነው ማለት ነው ያስተሳሰብ። ዋናው ጉዳይ በመጨረሻ በተስማሙት ጉዳይ ላይ ወደ ስራ ገብቶ ይሄን ችግር ለመፍታት ይንቀሳቀሳል አይንቀሳቀስም ነው ጥያቄው እንጂ ምን አይነት ክርክር ተካሄደ፣ የተለያየ ሐሳብ በመቅረቡ ሰው ተፋርሷል ወይም ደግሞ ተበታትማል ብሎ የሚያስብ ሰው ካለ ሰው ሁሉ በአንድ ሐሳብ እንዲያስብ የሚያስብ ጸረ ዲሞክራሲያዊ የሆነ አስተሳሰብ ያለው ሰው ካልሆነ በስተቀር የተለያዩ ኢሹዎች በእኛ ውስጥ ተነስተው እንከራከራለን። በመጨረሻም ግን የአብዛኛውን ውሳኔ ተግባራዊ የማድረግ ልምድም ስላለን ኢህአዴግ እንደዛ አይነት ጠንካራ ዲሞክራሲያዊ ውስጣዊ ሂደት ያለው መሆኑን ማወቁ ተገቢ ይመስለኛል።
እናም በኢህአዴግ አባል ፓርቲዎች መካከል ችግሮች እንዳሉ የሚሰራጨው መረጃ መሬት ላይ ካለው እውነት ጋር የሚቃረን ነው ባይናቸው ጠቅላይ ሚኒስትሩ።
ልክ ነው፣ በድርጅታችን ውስጥ በርካታ ክርክሮች ይካሄዳሉ፣ የተለያዩ ሀሳቦች ይቀርባሉ። ይሄ የኦህዴድ የህወሀት የብአዴን የደኢህዴን ሳይባል ሁሉም ጋር ያለ ጉዳይ ነው። ስለዚህ ኦህዴድ ከሌላ ሁሉ ጋር የሚጣላበት አንዳች ምክንያት የለውም። ኦህዴድ ከሌላ ሁሉ ጋር ተጣላ ከተባለ በምን ምክንያት ነው የሚጣለው? ምንም ያጣለው ነገር የለም። ኦህዴድን ተመሳሳይ ፕሮግራም ያለው ተመሳሳይ መስመር ያለው በህገ ደንቡም ተገዢ የሆነ ድርጅት ነው። ኮንፈረንሶችን ይወስድ ባህደን ያካሄደውን ኮንፈረንስ፣ ኦህደድ ያካሄደውን ኮንፈረንስ፣ ደኢህዴን ያካሄደውን አሁን በቅርቡ ደግሞ ህወሀት ያካሄዳል። እነዚህ ኮንፈረንሶች ገብታችሁ ብታዩ የሁሉም ተመሳሳይ ቋንቋ ያላቸው ኮንፈረንሶች ናቸው። ታዲያ የተጣላ ድርጅት አራቱም ተመሳሳይ ቋንቋ ያላቸውን ኮንፈረንሶች በአንድ በተዘጋጀ ጽሁፍ ላይ የተመሰረተ ኮንፈረንስ እንዴት ያካሂዳል? ስለዚህ እነዚህ አይነት ነገሮች የተሳሳቱ መሆናቸውን በአንድ በኩል ለመግለጽ ፈልጋለሁ። በሌላ በኩል ደግሞ ድርጅታችን ዲሞክራሲያዊ የሆነ ትግል የሚያካሄድ ድርጅት መሆኑን ለመግለጽ እፈልጋለሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ መግለጫ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙትን የትውልድ ኢትዮጵያዊውን ቢሊዮነር የሼህ መሐመድ ሁሴን አሊ አሙዲንን ሁኔታ በተመለከተም የመጀመሪያ የሆነ አስተያየት ሰጥተዋል። ጉዳዩን በተመለከተ ከሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን የጠቆሙት
ከሚመለከታቸው የሳውዲ መንግስት ኃላፊዎች ጋር ጉዳዩ ምን እንደሆነ ለማጣራት ጥረት እያደረግን እንገኛለን። እንደሚታወቀው በሀገራችን የተሻለ ኢንቨስትመንት በማካሄድና ለሀገር ያላቸው ፍቅር ትልቅ የሆኑ ትውልድ ኢትዮጵያዊ ናቸው፣ በእናታቸውም ኢትዮጵያዊ ናቸው። ስለዚህ በዚህ ጉዳይ ላይ ነገሩ ወዴት እንደሚያመራ መንግስት በቅርብ የሚከታተል ይሆናል።
የሳውዲ መንግስት እየወሰደ ካለው እርምጃ ጋር በተያያዘ የሼህ መሐመድ ሁሴን አሊ አሙዲ ሀብት ቢታገድ ከኢትዮጵያ ኢኮኖሚ አንጻር የሚፈጠረውን ሁኔታ በተመለከተ ለተነሳ ጥያቄም ጠቅላይ ሚኒስትሩ ምላሽ ሰጥተዋል።
በኢትዮጵያ ውስጥ የሚሰሩት ኢንቨስትመንት ተጠናክሮ ይቀጥላል የሚል እምነት አለን። ስለዚህ በሌሎች አካባቢዎች ላይ ያለው ጉዳይ ሉዓላዊ ሀገራት ራሳቸው የሚመለከቱት ጉዳይ እንጂ የእኛ ጉዳይ አይደለም። በእኛ በኩል እንደዚህ አይነት የምናውቀው ጉዳይ የለም። አሁን ያለው ለሀገሪቱ እየጠቀመ ያለ ኢንቨስትመንት ተጠናክሮ እንዲቀጥል መንግስትም ክትትልም ድጋፍም የሚያደርግ ይሆናል ለማለት እፈልጋለሁ።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዚሁ ጋዜጣዊ መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዓለም ገበያዎች የካካዎ ዋጋ በከፍተኛ ደረጃ ማቆልቆሉ የአፍሪካን ገበሬዎች ጉዳት ላይ ጥሏል። አንዳንዶች እንዲያውም እርሻቸውን እየጣሉ እየሄዱ ነው። ታዲያ ካሜሩን ውስጥ የካካዎ አምራቾች በአገር ውስጥ የካካዎ ተዋጽኦ ማዘጋጀት ሥራ ይበልጡን እንዲለመድ እያበረታቱ ናቸው። ሞኪ ኤድዊን ከንደዜጋ ከያውንዴ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
የማዕከላዊ ካሜሩን ኢንኮጎ አካባቢ ገበሬዎች ናቸው አዲስ የተገነባላቸው የኮኮ ምርት ማደራጃ ማዕከል ምረቃ ላይ ደስታቸውን ሲገልጹ የሚሰሙት። ከገበሬዎቹ አንዱ ፔትሮኔላ ኢዱኮንግ ምርታችን ዋጋው እስከሚጨምር አድርቀን እንዳይበላሽ ይዘን በደንብ እንድናስቀምጥ ይረዳናል ብለዋል።
Center in all the regions producing cocoa in Cameroon is going to be a wonderful thing for the producers. They'll start learning how to transform it
ኮኮ በሚያመርቱት አካባቢዎች ሁሉ እነዚህ ማዕከሎች ሲመሰረቱ ለአምራቾች ግሩም ይሆናል ብለዋል ኢንዱኮንግ። የምርታችን ጥራት እንዲሻሻል የሚረዱን አጋሮች ሲመጡልን ደግሞ በገበያ ላይ የተሻለ ተፎካካሪነት እናገኛለን። የኮኮ ፈላጊው እየበዛ ሲሄድም ገበሬው ደህና ገንዘብ ማግኘቱ አይቀርም ብለዋል። ካሜሩን በኮኮ ምርቷ ብዛት በዓለም አምስተኛ ነች። ከሁለት ዓመታት በፊት አማካይ ምርቷ 230 ሺህ ቶን የነበረው ባለፈው ዓመት በዓለም ገበያ ላይ ገዢው በመጨመሩ ምርቷ በ30 ሺህ ቶን ጨምሯል። ዓለም አቀፍ የኮኮና የቡና ድርጅት ባወጣቸው ሪፖርቶች መሰረት እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት በተለይ በአዳዲሶቹ ገበያዎች በቻይናና በህንድ የኮኮ ፈላጊው በመበርከቱ ገበሬዎች ተጨማሪ 400 ሺህ ቶን እንዲያመርቱ አድርጓል። ይሁን እንጂ አፍሪካ ውስጥ ከሚመረተው አጠቃላይ የኮኮ ምርት እዚያው አህጉሪቱ ላይ እንደ ቸኮላት የመሳሰለውና ሌላውም ተዋጽኦ የሚዘጋጀው 25 ከመቶ ብቻ ነው። የካሜሩን የንግድ ሚኒስትር ሉክ ማጂዮሪ ምባርጋ ኢታንጋና ይህ ዓመት ለኮኮ ገበሬዎች ካለፉት 5 ዓመታት ባልታየ መልኩ የከፋ እንደሆነ ይናገራሉ። ከሶስት ዓመታት በፊት ኪሎ $3 የነበረው ዘንድሮ ረክሶ $1 ሆኗል። እናም ገበሬው እርሻውን እየተወ እየተሰደደ ነው ብለዋል ሚኒስትሩ። ዋናው ፈተና አሉ ሚኒስትሩ፣ ገበሬው ባሉበት የገንዘብና የማህበራዊ ኑሮ ውጥረት ምክንያት እየተገፋፋ ምርቱን በደንብ ሳይደርስ እንዲለቅም ጤናማ ባልሆነ ሁኔታ ለገበያ እንዲያደራጀው የሚገደድ መሆኑ ነው። ይህ ሲሆን ደግሞ ጥራቱ እጅግ የተጓደለ ስለሚሆን ገበያው ላይ ዋጋው ይወድቃል ብለዋል። የምርቱ መጠን በጣም ይቀንሳል የሚል ትንበያም አለ። የአፍሪካ ሀገሮች የኮኮ ውጤቶችን በሀገር ውስጥ እንዲያዘጋጁ እና እንዲያቀርቡ ለማበረታታት ያውንዴ ውስጥ በተካሄደ አንድ ስብሰባ ላይ የተናገሩት የፈረንሳይ የቸኮላትና ሌሎች ጣፋጭ ምግቦች አምራቾች ማህበር ተጠሪ ዳንኤል ሜሲየር የአፍሪካ ገበሬዎች በዋጋው ማሽቆልቆል ምክንያት ኮኮ ማምረታቸውን ከተዉት የአህጉሪቱን ምጣኔ ሀብት እንደሚጎዳ ያስጠነቅቃሉ። ይልቁንም ገበሬው ማምረቱን መቀጠልና ጥራቱን ለመጠበቅ ደግሞ በደንብ ሳይደርስ ከመልቀም መቆጠብ አለበት ብለዋል። የበለጸጉት ሀገሮች ምርቱን ለገዢ እያደራጁ በመሸጥ አብዛኛውን ትርፍ እያጋበሱ፣ አምራቾቹ ሀገሮች እየቆረቆዙ መቅረታቸው ያሳዝናል። ይህን ሁኔታ ለመቀየር የሚያስፈልገው ታዲያ ራሳቸው አምራቾቹ ሀገሮች እንደ ቸኮላት ያለውን በበለጠ እጅግ የሚፈልግ ተዋጽኦ ራሳቸው ቢያመርቱት ነው ብለዋል። 70% የዓለም የካካው ምርት የሚመረተው ምዕራባዊና ማዕከላዊ አፍሪካ ውስጥ ነው። የካካው አምራች ገበሬዎች የዋጋውን ማሽቆልቆል ጉዳይ በቅርቡ አይቮሪ ኮስት አቢዣን ላይ በሚካሄደው የአፍሪካና የአውሮፓ ህብረት የመሪዎች ጉባኤ አጀንዳ ውስጥ እንዲካተትላቸው ሀሳብ አቅርበዋል። በዓለም ገበያ ላይ ከሚሸጠው ካካው 60% የሚያቀርቡት አይቮሪ ኮስትና ጋና ናቸው።
የዜና ትንታኔውን ነው የምታዳምጡት። አሁንም አፍሪካ ውስጥ ያቆየናል የመጨረሻው የምሽቱ ዘገባ። በአፍሪካ የካንሰር በሽታ ችግር እያደገ ሲሆን ጥራት ያለውና ውጤታማ ሕክምና የመስጠት አማራጮች ግን ውሱን ናቸው። በዓለም የጤና ድርጅት WHO ግምት አህጉሪቱ ውስጥ እንደ አውሮፓውያን ዘመን አቆጣጠር በ2030 ዓ ም ከኤችአይቪ ኤድስ ጋር በተያያዘ ከሚሞቱ 4 ህሙማን 3ቱ በካንሰር ነው። ለዚህ በፍጥነት እያደገ ያለ የጤና ቀውስ መፍትሄ ለማግኘት 2 ግዙፍ የመድኃኒት አምራች ኩባንያዎች ከአሜሪካ የካንሰር ማኅበረሰብና ከክሊንተን የጤና ተቋም ጋር በመተባበር ኡጋንዳን ጨምሮ ለ6 የአፍሪካ አገሮች የካንሰር መድኃኒቶችን ዋጋ በከፍተኛ ደረጃ ለመቀነስ ተስማምተዋል። ሌሎቹ 5 አገሮች ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ታንዛኒያና ናይጄሪያ ናቸው። ሀሊማ አቱማኒ ከካምፓላ ለአሜሪካ ድምፅ ዘገባ ልካለች። ሰሎሞን ክፍሌ ያቀርበዋል።
በዩጋንዳ የካንሰር ተቋም ሰው መድኃኒቱን ለማግኘት ሰልፍ መግባት የጀመረው ማልዶ ነው። ይህ ሕዝባዊ ሆስፒታል በመላ ሀገሪቱ ለሚገኙ የካንሰር ህሙማን ህክምና የሚሰጥ አንዱና ብቸኛው ተቋም ነው። ባምቢያ ፍራንሲስ ከሰልፈኞቹ አንዱ ሲሆን ፕሮስቴቱ በካንሰር እንደተጠቃ ሐኪም የነገረው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት ነበር።
I came here they operated me. After the operation some drugs were not in the pharmacy.
ወደዚህ ሆስፒታል መጣውና የቀዶ ህክምና ተደረገልኝ። ሆኖም ከኦፕራሲዮኑ በኋላ አንዳንዶቹ አስፈላጊ መድኃኒቶች በመንግስቱ መድኃኒት ቤቶች ውስጥ አልነበሩም። ስለሆነም ለመግዛት ወደ ግል ፋርማሲዎች መሄድ ነበረብኝ። የግል መድኃኒት ቤቶች ደግሞ መድኃኒቶቹን የሚሸጡት በጣም ውድ በሆነ ዋጋ ነው። አቅሜ ለመግዛት ስላላስቻለኝ ወደ መንደሬ ተመልሼ ሄድኩኝ። ከዚያ በኋላ ለህይወቴ አስፈላጊ በመሆኑ መድኃኒቱን ለመግዛት መሬቴን በከፊል ለመሸጥ ተገደድኩ።
ከሳህራ በታች በሚገኙ የአፍሪካ ሀገሮች የካንሰር ህሙማኑ ቁጥር እያደገ በመጣበት በአሁኑ ወቅት የዚያኑ ያህል ደግሞ የህክምናው ወጪ በከፍተኛ ደረጃ ንሯል። በአንዳንዶቹ ሀገሮች ውስጥማ ህክምናውን መስጠትም አይቻልም። ለምሳሌ በዩጋንዳ በመላ ሀገሪቱ የሚገኘው ብቸኛው የጨረር ህክምና መስጫ መሳሪያ ከተሰበረ አንድ ዓመት ተኩል ሆኖታል። አዲስ የመጣው መሳሪያ ደግሞ ገና አልተተከለም። ምክንያቱም ይገባበታል የተባለው ህንፃ ግንባታ ገና አልተጠናቀቀም። እስከዚያው የሚሞተው እየሞተ መጠበቅ ግድ ይሆናል ማለት ነው። እንዲያውም በዩጋንዳ የካንሰር ተቋም ግምት ካንሰር እንዳለባቸው ከሚነገራቸው 100 ህሙማን 80 የሚሆኑት በዚያኑ ዓመት ውስጥ ይሞታሉ። የተቋሙ ዋና ዳይሬክተር ዶክተር ኦሬም ጃክሰን
This comes about because most people are coming late. They come with what we call
በሽታው ወደ ካንሰርነት የሚያድገው አብዛኛዎቹ ሰዎች የሚመጡት በጣም ዘግይቶ በመሆኑ ነው። ካንሰሩ ወደ ሌሎች የሰውነት ክፍሎቻቸው ከተሰራጨ በኋላ ነው ወደ ሆስፒታሉ የሚመጡት። በሁለተኛ ደረጃ ደግሞ ፈጥነው ቢደርሱ እንኳ በእኛ በኩል በካንሰሩ መያዛቸውን ወዲያው ለይተን መናገር አንችልም። በሌላ አነጋገር ያን ለማድረግ የሚያስችልን መሳሪያ የለንም። በመሆኑም ፈጥነን ደርሰንበት ህክምና ልንሰጣቸው አንችልም ማለት ነው። በሶስተኛ ደረጃ ደግሞ በካንሰሩ መያዛቸው በጊዜው ታውቆ ህክምና የመስጠቱ መርሃ ግብር በተገቢው መስክ ቢታቀድ እንኳ መድኃኒቱንና ሌሎች አስፈላጊ ለህክምና የሚያግዙ ለምሳሌ በጨረር አማካይነት የሚሰጡ ህክምናዎችን ለማከናወን ሳንችል እንቀራለን።
በአሁኑ ወቅት ለዓለም አቀፍ ምግባረ ሰናይ ድርጅቶችና ታላላቅ የመድኃኒት አምራች ኩባንያዎች ምስጋና ይግባቸውና ዩጋንዳ በ16 የተለያዩ የካንሰር መድኃኒቶች ዋጋ ላይ ከፍተኛ ቅናሽ ከተደረገላቸው የአፍሪቃ ሀገሮች አንዷ ሆናለች። ዛሬ የዩጋንዳ መንግሥት የካንሰር እንክብሎችን እስከ 50 የአሜሪካ ሳንቲም ዝቅ ባለ ዋጋ መግዛት ይችላል። በደም ስር የሚሰጡትን መድኃኒቶች ደግሞ በ10 ዶላር ማግኘት ይችላል። ያ ሲሆን ደግሞ ህሙማን የሚከፍሉት ነገር አይኖርም። ሙሉ በሙሉ ህክምናውን የሚያገኙት በነጻ ነው። መንግስቱ ለዜጎቹ አሳቢ ሆኖ እስከተገኘ። ዶክተር ቤንጃሚን ወሲጌ በዩጋንዳ የካንሰር ተቋም የመድኃኒት ቤቱን ይመራሉ።
Our list of products are 56 and 16 out of 56 is a very small percentage.
ያሉን የመድኃኒት ዝርዝሮች 56 ሲሆኑ ከ56ቱ ለካንሰር የሚያገለግሉት 16 ብቻ ናቸው። ይሄን ካየነው አነስተኛ ክፍልፋይ ነው። ለካንሰር በሽታ የሚሰጡ መድኃኒቶች ደግሞ ከልዩ ልዩ ብዙ መድኃኒቶች የሚቀየጡ ናቸው። በዚህ ላይ 3 የመድኃኒት ኩባንያዎች ቻይ፣ ሲፕላ እና ፋይዘር በጋራ የሚልኳቸው 16 አይነት መድኃኒቶች ቅይጡን ለመስራት በቂ ላይሆኑ ይችላሉ። ያ ሲሆን ክፍተት ይፈጠራል፣ ችግሩ አይወገድም ማለት ነው።
በርካሽ ዋጋ ለአፍሪካውያኑ ሀገሮች የሚሸጡትን የካንሰር መድኃኒቶች አይነት ብዛት አሁን ካለው 16 ከፍ ለማድረግ ጥረቶች ተይዘዋል። CHAI በመባል የሚታወቀው የክሊንተን የጤና ድርጅት ለአሜሪካ ድምፅ ራዲዮ እንዳስረዳው 16ቱ አይነቶች የተመረጡት 6ቱ የአፍሪካ ሀገሮች ለካንሰር በሽታ ሕክምና በገፍ እየገዙ የሚያስገቧቸው ቁልፍ መድኃኒቶች በመሆናቸው ነው።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ ዜና ዋና ዋናዎቹን በድጋሚ ላሰማችሁ።
የፌዴራል ጠቅላይ አቃቤ ሕግ በ26 ሰዎች ላይ የሽብር ወንጀል ክስ መሰረተ። ተከሳሾቹ ከዓለም አቀፉ የሽብር ድርጅት ከአይሲስ ጋር ግንኙነት ፈጥረዋል ሲል አቃቤ ሕጉ ይከሳቸዋል። ተከሳሾች የክስ መቃወሚያ ለማቅረብ የፍርድ ቤት ቀጠሮ ተሰጥቷቸዋል። የተባበሩት መንግስታት ጠቅላላ ጉባኤና የጸጥታው ምክር ቤት ትናንት ሐሙስ ለዓለም አቀፉ የፍትህ ፍርድ ቤት 4 ዳኞችን መረጡ። 2 በድጋሚ የተመረጡ ናቸው፣ የፈረንሳዩና የሶማሊያው። ሌሎች 2 አዳዲስ የተጨመሩት ከብራዚል አንቶኒዮ አውጉስቶ ካንካዶ እና ከሊባኖስ ናዋፍ ሳልማ ናቸው። የሊባኖሱ ጠቅላይ ሚኒስትር ሳዓድ አልሐሪሪ ስልጣን የለቀቁት ያለ ፍላጎታቸው መሆኑን የሚያሳይ ምንም ምልክት የለም ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ አርብ አስታወቁ። ሐሪሪ ባለፈው ቅዳሜ ሳውዲ አረቢያ ውስጥ ሳሉ ከሊባኖስ ጠቅላይ ሚኒስትርነታቸው እንደሚለቁ ተናግረው ነበረ። አድማጮች፣ አሁን ዘግይቶ የደረሰን ዜና አለ። የፈረንሳይዋ ከተማ ቱሉዝ አቅራቢያ አንድ ሰው ያሽከረክራት የነበረችውን መኪና ሆም ብሎ ተማሪዎች ላይ ነድቶ በሶስት ቻይናውያን ተማሪዎች ላይ ጉዳት ማድረሱን የሀገሪቱ ፖሊስ አስታወቀ። አደጋውን ያደረሰው ግለሰብ ወዲያውኑ በቁጥጥር ስር የዋለ ሲሆን ቀደም ሲልም የወንጀል ታሪክ የነበረበት እንደሆነ ባለስልጣናት ቢያረጋግጡም በታዋቂ ጽንፈኞች ዝርዝር ውስጥ ግን እንደሌለ የፈረንሳይ ዜና ማሰራጫ ጣቢያ ቢኤፍኤም ዘግቧል። የፈረንሳይ የዜና ወኪል ኤኤፍፒ ባወጣው ዘገባ ግለሰቡ ተሽከርካሪውን ተማሪዎቹ ላይ የነዳ ሆን ብሎ መሆኑንና ከተጎጂዎቹ አንደኛው በከባድ ሁኔታ ላይ እንደሚገኝ ተመልክቷል። አንድ ሴትና 2 ወንዶች የሆኑት ተጎጂዎች እድሜያቸው በሀያዎቹ ውስጥ የሚገኝ ነው። ፈረንሳይ ቀደም ሲልም በተሽከርካሪ የሚፈጸሙ ተደጋጋሚ የሽብር ጥቃቶች በእስላማዊ መንግስት ቡድን የተፈጸመባት ይሁን እንጂ የዛሬውን አደጋ ስላደረሰው ግለሰብ ማንነትና ዓላማ ባለስልጣናቱ የተናገሩት ነገር የለም። ባለፈው ዓመት የአውሮፓ በጋ ወራት ውስጥ በደቡባዊቱ የፈረንሳይ ከተማ ኒስ አንድ ቱኒዚያዊ ይዞት የነበረን ተሽከርካሪ ሰው ላይ ነድቶ ሲያበቃ 86 መግደሉ አይዘነጋም። ዋና ዋና ዜናው ይኸው ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደሚቀጥለው ስርጭት እናልፋለን፣ ማለት ወደሚቀጥለው መደበኛ ፕሮግራም። ለዛሬ አርብ በየሳምንቱ የሚቀርበው አፍሪካ በጋዜጦች ይቀጥላል።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ቢሊዮነሩ ሼክ መሐመድ አላሙዲ በሳውዲ አረቢያ መያዛቸው ተገለጸ፣ የስኳር ጭነት በድብቅ እያለፈ ነው የሚል ጭምጭምታ አምቦ ላይ ያስከተለው ግጭት፣ የአውሮፓ ህብረት ፍልሰትን ለመገደብ የመደበው 2 ቢሊዮን ዶላር አጠቃቀም ላይ ግልጽነት ይጎድለዋል ተባለ የሚሉት ርዕሶች ነው በዛሬ ፕሮግራማችን የምንመለከተው።
ኢትዮጵያ የተወለዱት በ9 ቢሊዮን ዶላር የሚገመት ሀብት አላቸው የሚባሉት መሐመድ አላሙዲ ባለፈው ቅዳሜ በሳውዲ አረቢያ መያዛቸውን ኢጅፕት ኢንዲፔንደንት ጋዜጣ አሪቲ የተባለውን የሩሲያ ቴሌቪዥን ስርጭት ጠቅሶ ዘግቧል። የሳውዲ አረቢያ ባለሥልጣኖች የአገሪቱ ልዑላንና የቀድሞ ሚኒስትሮችን በቁጥጥር ስር አውሏል። በታላቁ ህዳሴ ግድብ የ88 ሚሊዮን ዶላር መዋለ ንዋይ አፍስሷል የተባሉት መሐመድ አላሙዲ ከታሰሩት መሃል መሆናቸውን ጋዜጣው ጠቅሷል።
ዘ ጋርዲያን ጋዜጣ ድረገጽ በቅርቡ አምቦ ስለተከሰተው ተቃውሞና ወታደራዊ ኃይል ስለሰጠው ምላሽ ሲዘግብ ነገሩ የጀመረው የተደበቀ ስኳር በከተማይቱ በኩል ሊያልፍ ነው የሚል ወሬ በማኅበራዊ ሚዲያ በኩል ከተሰራጨ በኋላ መሆኑን ይገልጻል። እስራኤል የተባለ የ18 ዓመት ዕድሜ ወጣት የአምቦ ዩኒቨርሲቲ ተማሪ የሚገኝባቸው ወጣት ሴቶችና ወንዶች በመንገዱ ያልፉ የነበሩትን 3 የጭነት መኪናዎችን ተቆጣጥረው መንገድ ላይ መሰናክሎችን ሰርተው ዘጉት። ብሔራዊ ወታደራዊ ኃይል ማታውኑ በከተማይቱ ገብቶ በነገታው ማለዳ ላይ በከፈተው ተኩስ 10 ሰዎች ተገደሉ፣ ሌሎች ብዙዎች ደግሞ ቆስለዋል ይላል ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ።
ለ9 ወራት ያህል የዘለቀው የአስቸኳይ ጊዜ አስተዳደር አዋጅ ባለፈው ነሐሴ ወር ከተነሳበት ጊዜ አንስቶ ተቃውሞና የሥራ ማቆም አድማ በኦሮሚያ ዙሪያ ቀጥሏል። ባለፈው መስከረም ወር ከሶማሊያ ክልል ጋር በሚዋሰነው ድንበር በኦሮሞዎችና በሶማሌ ክልል ነዋሪዎች መካከል በተነሳው ግጭት ምክንያት በመቶዎች የሚቆጠሩ ሰዎች ሞተዋል። በብዙ ሺህ የሚቆጠሩ ደግሞ ከመኖሪያቸው ተፈናቅለዋል። በሌሎች የአገሪቱ አካባቢዎችም ከቅርብ ሳምንታት ወዲህ ተመሳሳይ ማህበረሰባዊ ግጭቶች መከሰታቸውን ድረገጹ አክሏል።
አምቦ ላይ ተቃውሞ ከተነሳበት ጊዜ አንስቶ በማህበራዊ ሚዲያ የሚነዛ የሴራ ወሬ ይስተዋላል። አምቦ ውስጥ ተቃውሞ የተነሳው መንግስት መልሶ የአስቸኳይ ጊዜ አዋጁን ለማወጅ እንዲያመቸው ከውጭ በተላኩ ሰዎች የተተነኮሰ ነው ብለው ያምናሉ። ለምሳሌ የተደበቀ ስኳር በከተማይቱ በኩል እያለፈ ነው የሚለው ወሬ ራሱ ሆን ተብሎ ተቃውሞ እንዲነሳ የተተነኮሰ ነገር ነው። ምክንያቱም የስኳር ጭነት ሁሌም ቢሆን በከተማይቱ በኩል ስለሚያልፍ የሚያስገርም ነገር አይደለምና ሲል ሀብታሙ እንድማገኝ የተባለ ሰው መናገሩን ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል።
አምቦ መንገድ ላይ ጋይቶ ወደ ቀሩት የጭነት መኪናዎች አመለከተና እነዚህን ያቃጠለው ወታደራዊ ኃይል እንጂ ተቃዋሚዎች አይደሉም ማለቱን ዘገባው ጠቅሷል። ክልሉን የሚያምሱት ከክልሉ ውጭ የሚመጡ ሰዎች ናቸው የሚለው እምነት በኦሮሚያ ክልል የተስፋፋ ሲሆን የኦሮሚያ ክልላዊ መንግሥት ከቅርብ ሳምንታት ወዲህ ኦሮሞዎች ያልሆኑ ሰዎችን በገፍ እያሰረ መሆኑ ራሱ ይህን እምነት አጠናክሯል ይላል የጋርዲያን ድረገጽ ዘገባ።
ሌሎች ደግሞ ለተቃውሞው ተጠያቂ የሚያደርጉት የአዲሱ የኦሮሚያ አስተዳደር አባላትን ነው። በአመራር ውስጥ ጽንፍ የሆነ የኦሮሞ ብሔረተኛነት ካርድን የሚጫወት አዲስ ክንፍ ተፈጥሯል ይላሉ ሬኔ ሎፎርት የተባሉ የኢትዮጵያን ፖለቲካ ለረጅም ጊዜ ሲከታተሉ የቆዩት ተመልካች። በአምቦና በሌሎች የኦሮሚያ አካባቢዎች ካለፈው ዓመት ወዲህ የተስተዋለው አዲስ ነገር የአዲሱ የክልሉ አመራር በተለይም ፕሬዚደንት ለማ መገርሳ በህዝቡ ዘንድ ተወዳጅ መሆን ነው። ለማና አስተዳደራቸው የህዝብ ወገኖች ናቸው፣ ዋናው ችግር ማዕከላዊ መንግስት ነው ሲል ገላና የተባለ የአምቦ ዩኒቨርሲቲ ተማሪ መናገሩን ዘ ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል።
ዘጋርዲያን ጋዜጣ ድረገጽ የአውሮፓ ህብረት ስለመደበው ገንዘብም ዘግቧል። ከአፍሪካ ወደ አውሮፓ የሚፈልሱትን ስደተኞች ብዛት ለመገደብ ሲባል የተመደበው $2 ቢሊዮን የሚሆነውን ገንዘብ አጠቃቀም አስመልክቶ ግልጽነት እንደሚጎለው ታዛቢዎች ተናግረዋል ይላል። ከአፍሪካ ወደ አውሮፓ የሚደረገውን ፍልሰት ለመገደብ ደህንነት እንዲጠበቅና ድህነትን በመቀነስ ተግባር እንዲውል የተመደበው የአስቸኳይ ጊዜ ገንዘብ እንዴት በሥራ ላይ እየዋለ መሆኑን እንዲያብራራ የአውሮፓ ህብረት ጥያቄ እንደቀረበበት የጋርዲያን ጋዜጣ ድረገጽ አውስቷል።
የአውሮፓ ህብረት መሪዎች ከሁለት ዓመታት በፊት የመደቡት ገንዘብ ምን ላይ እየዋለ መሆኑን ኦክስፋም የተባለው የረድኤት ድርጅት በመጪው ወር በሚያወጣው ዘገባ የአውሮፓ ኮሚሽንን እንደሚጠይቅ የጋርዲያን ጋዜጣ ድረገጽ ገልጿል። የአውሮፓ ህብረት ስለ ገንዘቡ አወጣጥ በግልጽ የማይናገርበት ምክንያት ገንዘቡ ድህነትን መቀነስ በመሳሰሉት የልማት ዓላማዎች ላይ መዋሉ ቀርቶ በድንበር የጸጥታ ጥበቃ ላይ ብቻ ውሎ ሊሆን ይችላል የሚል ስጋት አለው ኦክስፋም።
የገንዘቡ አመዳደብ በግልጽ እንዲቀርብ የሚጠይቀውን የኦክስፋምን ዘገባ በማዘጋጀት ላይ ያሉት ፍልሰትን በሚመለከት የድርጅቱ አማካሪ ራፋኤል ሺላፍ ለአስቸኳይ ጊዜ ገንዘብ መመደቡ መልካም ነው፣ ነገር ግን በአጠቃቀም ላይ ተጠያቂነትና ግልጽነት መኖር አለበት ማለታቸውን ጋርዲያን ድረገጽ ላይ ወጣው ዘገባ ጠቅሷል። ለአምና ተመድቦ ከነበረው ገንዘብ 3/4 ኢትዮጵያ ውስጥ ባሉት የስደተኞች ሰፈሮች ስልጠና መስጠትና ኡጋንዳ ውስጥ የስደተኞች ማዋሃር ተግባርን በመሳሰሉት ላይ እንዲውል ነበር የተመደበው ይላል ጋርዲያን ድረገጽ ላይ ወጣው ጽሑፍ። በማሊ ኒጀርና ቡርኪና ፋሶ ድንበሮች የጸጥታ ጉዳይን አስመልክቶ በፍልሰት አያያዝ ላይ የወጣው ገንዘብ ከ1/4 ያነሰ መሆኑን ዘገባው አክሏል። ኦክስፋም ከተመደበው ገንዘብ ለድንበር ጸጥታ ጉዳይ ላይ ቢውል ችግር የለውም፣ ይሁንና በእንዲህ አይነቱ ውጥን ላይ የሚውለው ገንዘብ በምን መልክ እንደሚካሄድ በግልጽ መታወቅ አለበት እንደሚል ዘገባው አውስቷል።
ገንዘቡ የሚውለው የሀገሮችን የድንበር ጸጥታን ለመጠበቅና ፍልሰተኞች እንዳይገቡ ለመከላከል ተጨማሪ ዘቦችን ለመቅጠር ነው ወይስ ሁኔታዎችን ለማረጋጋትና የፍልሰተኞቹን ኑሮ ለማሻሻል በሚያስችል ልማት ላይ የሚል ጥያቄን ነው ሽላቭ ያቀረቡት። የአፍሪካ ሀገሮች በከፊልም ቢሆን በአውሮፓ ለመቆየት የሚያስችል ችግር የሌለባቸውን ስደተኞች ወደ መጡበት በመመለስ ተግባር እንዲተባበሯቸው ነበር የአውሮፓ ሀገሮች የ1.8 ቢሊዮን ዩሮ ከሁለት ዓመታት በፊት የመደቡት ሲል ዘ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እዚህ ጋር አድማጮች፣ የፕሮግራም ማሳሰቢያ ይኖረናል። ለነገ ቅዳሜ
ግጭት እንዲፈጠር ምክንያት እንዲሆን ካድሬዎቹ የሚያካሂዱት ትንኮሳ፣ በየቦታው ህዝብ የሚጠይቀውን ጥያቄ መሰረታዊ ጥያቄዎችን ላለመመለስ የሚደረጉ ታክቲኮችና ስትራቴጂዎች ናቸው።
በአንድ በኩል ስርዓቱ እየተዳከመ መምጣቱ፣ በሌላ በኩል ደግሞ የህዝቡን ትግል ሊያስተባብሩ የሚችሉ ተቃዋሚ ፓርቲዎች በጠነከረ ሁኔታ አለመኖራቸው ችግሩ አቅጣጫ እየሳተ የሀገር ህልውናን አደጋ እንዲከሰት እያደረገ ይመስለኛል። እኔ አጠቃላይ እይታዬ እንደዚህ ነው።
እነዚህ መጤዎች የጥቃት ኢላማ እንዳይሆኑ ሰልፍ በወጣ ቁጥር፣ ሰው በተሰበሰበ ቁጥር የጥቃት ኢላማ እንዳይሆኑ ቤታቸው ዘግተው እየተጥለቀለቁ ቁጭ የሚሉ ሰዎች ናቸው እንጂ የኦነግ ባንዲራ ይዘው ይወጣሉ፣ ሰልፉ መካከል ገብተው ቦምብ ይወረውራሉ የሚለው ነገር ውጫዊ ጠላት ፍለጋ ነው።
ሙሉውን ፕሮግራም ነገ እንድትከታተሉ እንጋብዛለን። አሁን ወደ እሰጥ አገባ። እሰጥ አገባ የፕሮግራም አዘጋጅ አሉላ ከበደ አጠገቤ ነው። ቀጥላለሁ።
አመሰግናለሁ አዲሱ። ከእሰጥ አገባ ይልቅ የዛሬው ዝግጅታችን ውይይት ነው። አዲሱ፣ ቀደም ብለን በመግቢያችን ያስተዋወቅ ነው ካለፈው ሳምንት መገባደጃ አንስቶ እስካሁን ከ200 በላይ የታወቁ ሰዎች የታሰሩበትን የሳውዲው አልጋ ወራሽ የወሰዱትን እርምጃ ሁለንተናዊ አንድምታዎች የሚዳስስ ከታሪክ የፖለቲካና የምጣኔ ሀብት ጉዳዮች አዋቂዎች ጋር የሚደረግ የትንታኔ ውይይት ነው። እንግዶቻችንን ላስተዋውቅ አድማጮች፣ ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህርና ዶክተር ሽመልስ ቦንሳ በስቴት ኦፍ ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪቃ ዘመናዊና ታሪክና ፖለቲካ መምህር ናቸው። መንደርደሪያን አስቀድማለሁ። ዶክተር ዳንኤል ተፈራ፣ ዶክተር ሽመልስ ቡንሳ አመሰግናለሁ እንግዶች የሁለታችሁንም። ወደ ጉዳያችን በቀጥታ ወስዳችኋለሁ። ይህ ውይይት የሚደረግበት ርዕሰ ጉዳይ በርካታ ርዕሶችን ይነካካል፣ የተለያዩ ቦታም ይወስደናል። ለሁሉም በመንደርደሪያው እነሳለሁ። የ32 ዓመቱ ልዑል አልጋ ወራሽ ሙሐመድ ቢን ሳልማን በአንዳንድ ወገኖች በጣም ወሳኝና በጣም ጠንካራ በተባለ የአመራር ስልጣኑን በሙሉ ጠቅሎ ለመያዝ የሚያስችል አይነተኛ የኢኮኖሚና የማህበራዊ ለውጥ ፕሮግራም ከአሁን ቀደም ታይቶ የማይታወቅ የተባለ እርምጃ ወስደዋል። የሳውዲው ጠቅላይ አቃቢ ሕግ በትላንትናው ዕለት ይፋ እንዳደረጉት እስካሁን 200 ሰዎች ታስረዋል። ልዑላን፣ ሚኒስትሮችና በጣም ታዋቂ የንግድ ሰዎችን፣ ቢሊዮነሮችና ሚሊዮነሮችንም ይጨምራል። ይህ እርምጃ የተለያዩ ገጾች አሉት። አንድምታውም ግዙፍና በእርግጠኝነትም ሁሉን ከወዲሁ የሚመጣውን መናገር የማይቻል የሚመስል ነው። የተናጥል ገጾች ገለጥ ገለጥ እያደረግን ለመረዳት እንሞክራለን። በአገር ውስጥ የኃይል ሚዛን ትንቅንቅ መኖሩ ይነገራል። በመካከለኛው ምስራቅ ፖለቲካና ኢኮኖሚ ላይ የሚኖረው አንድምታ፣ የነዳጅ ዘይትና ዓለም አቀፍ ገበያ፣ አለፍ ብለን ደግሞ በአድማጮቻችን የተለየ ትኩረት የሚሰጠውን የኢትዮጵያ ተወላጅነት ያላቸውን የሳውዲ ቱጃር ከታሳሪዎቹ አንዱ ናቸውና ሼክ መሐመድ አላሙዲን በኢትዮጵያ ኢኮኖሚ ላይ ይህ እርምጃ ሊወስድ የሚችለውን አንድምታ እንመረምራለን። እስኪ ምን ሆነ ከሚለው እንነሳ። ዶክተር ሽመልስ የፖለቲካውን ጉዳይ እናስቀድምና ይህ እርምጃ ምን ማለት በአገር ውስጥ የኃይል ሚዛን ትንቅንቁን ጨምሮ ለሳውዲ ምን ማለት ነው ይህ እርምጃ?
እሺ አመሰግናለሁ አቶ አሉላ። እንዳልከው ዘመናዊ የሳውዲ ታሪክ ውስጥ በቅርቡ ታሪካቸው አሁን ያለው ነገር ያልተለመደ ነው እና እጅግ መሰረታዊ የሆኑ ለውጦችን ሊያመጡ የሚችሉ እርምጃዎችን በጣም ወጣት በሆነ ሰው እየተወሰደ ነው። አልጋ ወራሽ የሆነው የ32 ዕድሜ መሐመድ ቢን ሰልማን እየወሰዳቸው ያላቸው እርምጃዎች እንግዲህ በተለያዩ ሰዎች የተለያየ ምልከታ አላቸው። አንዳንዱ ሪፎርም ወይም ደግሞ የአገሪቷን መሰረታዊ ኢኮኖሚ እና የማህበራዊ ህይወት ለመለወጥ የታሰበ እርምጃ አካል ተደርጎ ነው የሚታየው። ሌሎቹ ደግሞ ስልጣንን በእጁ ጠቅልሎ ለመያዝ የሚያደርገው አንድ አካል አድርገው ይመለከቱታል። ስለዚህ በእነኚህ በሁለት ተቃራኒ ሐሳቦች ውስጥ ነው እንግዲህ ተደርጎ እየተተነተነ ያለው። ነገሩ ግን የሚመስለው በአንድ ተመሳሳይ ሁኔታ ሁለቱም ፖሊሲዎች እያካሄደ ያለ ይመስላል። ምክንያቱም አሁን ባለፈው ቅዳሜ ያደረገው የጸረ ሙስና እርምጃ ለዛም ተብሎ የተቋቋመ ኮሚቴ አለ። አባቱ ያቋቋሙ የዛ ኮሚቴ መሪ ነው እና ያንን የጸረ ሙስና እርምጃ በመውሰድ ወደ 208 ነበሩ መጀመሪያ ላይ 7 ነፃ ሆነው አንድ መረጃ የለም ተብሎ ሲታሰሩ ትልልቅ ሰዎች አሉበት እንዳልከው የሚያሳየው ምንድነው ይሄ በተወሰነ ደረጃ የሙስና ተንሰራፍቶ የነበረው በሳውዲ ተንሰራፍቶ የነበረው ሙስና ለማስወገድ የሚደረግ ጥረት እንደሆነ ነው። እና እስካሁን ድረስ እንግዲህ ወደ 100 ቢሊዮን ዶላር ተዘርፏል ነው የሚባለው። ግን እስከ 800 ቢሊዮን ዶላር ሊያድግ እንደሚችል ነው። እና የጸረ ሙስና ትግል የሚባለው ነገር እውነታነት አለው። ግን ያ የጸረ ሙስናው ትግል ሌሎች ፖለቲካዊ ጠቀሜታዎችም አሉት። አንደኛው ፖለቲካዊ ጠቀሜታ ምንድን ነው? ፖሊሲውን የሚቃወሙ ብቻ ሳይሆኑ የወጣቱን መስፍን ስልጣን ሊቀናቀኑ ይችላሉ የሚባሉ ሰዎችን ማስወገጃ ተደርጎ ነው የሚወሰድ።
የቀደመውን የኃይል አሰላለፍ መለወጥ የሚያስችልም ተደርጎ ተወስዷል።
አዎ እየለወጠ ነው። እንግዲህ ከዚህ በፊትም ኦሬዲ ጀምሮታል። እሱ አልጋ ወራሽ ከመሆኑ በፊት የዋና አልጋ ወራሽ የነበረው መሐመድ ቢን ናይፍ የሚባለው ለመንግስት ቀረብ ይል የነበረው ሰው በአባቱ ተወግዷል። መጀመሪያ አልጋ ወራሽ ነበረ። ከዛ በኋላ አልጋ ወራሽነቱን ስልጣን ተነስቶ አሁን ልጅ ፕሪንስ መሐመድ ቢን ሰልማን የሚባለው ነው ያደረገው። እና በተከታታይ በተደረጉ ውሳኔዎች ተቀናቃኝ ናቸው የሚባሉ ሰዎችም እያስወገዱ ነው የመጣው እሱም አባቱም። እና ይሄኛውንም በዛ መልክ ማየት ይቻላል። ስለዚህ የኃይልን የመጠቅለል እርምጃም ምልክት አለው። እንደገና ደግሞ ሙስናንም ሲሪየስሊ ለመዋጋት የሚደረግም ጥረት ነው። ሁለቱም አድርጎ ነው እያካሄድ ያለው በተመሳሳይ።
መልካም። የእርምጃውን ግዙፍነትና ሊያመጣ የሚችላቸውን ለውጦች በዝርዝር እንመለከታለን። በአንድ ወገን የተሐድሶ ሙስናን መዋጋት የሚያስችል የለውጥ እርምጃ፣ በሌላ በኩል ደግሞ ስልጣንን በሙሉ ጠቅልሎ ለመያዝም የተሻለ ሁኔታን ለመፍጠር ወጣቱ ልዑል አልጋ ወራሽ የወሰዱት እርምጃ በትይዩ የሚታይ መሆኑን አስረድተዋል ዶክተር ሽመልስ። ወደ ዶክተር ዳንኤል ልሻገር። ፈጥኖ የሚመጣው ሌላው ጥያቄ በምጣኔ ሀብት ላይ የሚኖረው አንድምታ ነው። አንድም ታላቋ የነዳጅ አምራች አገር እንደመሆኗ በነዳጅ ገበያ ላይ ሊፈጥር የሚችለውን ሁኔታ ዓለምን በሙሉ የሚመለከት ስለሆነ የዓለም ገበያ ላይም ሊያሳድር የሚችለው ተጽዕኖ አሉታዊም ይሁን አዎንታዊ የሁሉም ቀልብ ገዝቷል። ሌሎች የንግድ እንቅስቃሴዎችንም በንዑስ አህጉሩ ያሉ የፖለቲካ ሽኩቻዎች፣ የሱኒና የሺያ ብሔሮች የጠለቀ ስር የሰደደ ሽኩቻ ኢራንን ጨምሮ ሁኔታዎችን ወዴት ሊወስድ ይችላል የሚለው አሳሳቢነት አለውና እንዲህ ያሉ አይነተኛ የተባሉ ለውጦች ሲመጡ ኢኮኖሚው ላይ የሚያፈሱት ወይም ሊያመጡ የሚችሉትም ለውጥ አብሮ ይታያልና በጥቅሉ ምን አይነት ሁኔታዎች ከግምት መግባት አለባቸው? ምንስ ሊያስከትል ይችላል ይላሉ? አሁንም በዚያው ንዑስ አህጉሩ አካባቢ ካለው ይነሱና ዶክተር ዳንኤል።
እሺ አመሰግናለሁ። ጥሩ ነው። ንዑስ አንቀጾቹን አሳሳቢ የሆኑትን ጠቅሰሃል። ለምሳሌ ዘይት፣ ሳውዲ አረቢያ ቀደም ብሎ በዘይት ላይ ብቻ ኢኮኖሚዋ እንዳያተኩር አንዳንድ ነገሮች ጀምራለች እና ለዛ ገንዘብ ያስፈልጋል። ስለዚህ ነው አሁን ወደ ገንዘብ ወደዚህ ወደ ተለያዩ መንገዶች ሄዱት ገንዘቡን ለመሰብሰብ እና ወደሚፈልጉት ፕሮግራም ላይ ለማዋል ይመስለኛል። አንዱ እሱ ነው። ኢትዮጵያም ውስጥ ሩዝ ለማብቀል ወደ ጋምቤላ በሚድሮክ በኩል የጀመሩት ነው። ሌላው ዶክተር ሽመልስ በደንብ እንደተናገረው የእድሜ ልዩነት አለ። አሁን እያረጁ ነው የቀድሞቹ መሪዎች፣ ወጣቶቹ ደግሞ አሁን ስልጣን እየፈለጉ ነው። እሱን ነው የምናየው። ከዛ ጠለቅ ብሎ ሳውዲ አረቢያን ንጉሳዊ አስተዳደር ይቀይራል ብሎ መገመት አይቻልም። እሱን አያደርጉም። በአንድ በኩል ሃይማኖት ጠባቂዎች ናቸው። ስለዚህ ያንን ቀይረው ወደ ሌላ ሄዳሉ ማለት አይቻልም። ሌላው በደንብ አድርገህ እንደተናገርከው የየመን ጉዳይ ነው። የየመን ጉዳይ በጣም አስጊ ነው። መሳሪያ ይፈልጋሉ። አሁን በቅርቡም ገዝተዋል ከአሜሪካን። ያን ጦርነት መቋቋም ይፈልጋሉ። ጎረቤት ሀገሮችንም ጋብዘዋል። ኤርትራ እዛ ውስጥ ተሳታፊ ነች። ከዛ ቀጥሎም ከታር አለች። ከታር የከታር ብቅ ብቅ ማለት ሳውዲዎቹን ያሰጋ ይመስላል። እነዚህ ሁሉ በዛ አካባቢ ከፍተኛ የመሳሪያ ክምችት ፈጥረዋል። ከዛም ውሃውን ተሻግረህ ወደዚህ ወደ አፍሪካ ቀንድ ስታይ ሰፊ ሰፊ ትርምስ አለ፣ ሰፊ የመሳሪያ ክምችት አለ። ይሄ በጣም አስጊ ነው፣ ለህዝቡም አስጊ ነው። የመንን አሁን መልሶ ማቋቋም በጣም አዳጋች ነው። የመን ረሀብ ላይ ነች። ሰፊ ረሀብ፣ የሚያሳዝን ሁኔታ ተፈጥሯል። እነዚህ ሁሉ መጥፎ ምልክቶች ናቸው ለኢትዮጵያ እና አፍሪካ ቀንድ ላሉ ሀገሮች።
እስኪ ወደ ተጠጋው ሁኔታ በተለይ ደግሞ የንዑስ አህጉሩ አካባቢ ቀድሞውንም ውጥረት የሰፈነበት የፖለቲካ ሁኔታ እንዳይባባስ የሚያሰጋው አለ። ዶክተር ዳንኤል እንደገለጹት በየመን ላይ በተዘዋዋሪ ሳውዲ አረቢያና ኢራን እየተዋጉ ናቸው። ሌሎች የአረብ ሀገሮችም በሳውዲ መሪነት እየተዋጉ ያለበት ሁኔታ ብዙ እልቂት አስከትሏል። መቆሚያውም የማይታወቅ ይመስላል። ምዕራቡን ዓለም አስግቷል። እስኪ እነሱን ለጊዜው ቆም እናደርግና ኢትዮጵያ ጋር እንምጣ። በኢትዮጵያ ኢኮኖሚ ውስጥ የሼክ መሐመድ አላሙዲ በሚድሮክና ሌሎች ተቋሞቻቸው አማካኝነት ያላቸው መጠነ ሰፊ የንግድ እንቅስቃሴ ከፍተኛ ተጽዕኖ ማሳደር የሚችል ነውና በኢትዮጵያ ኢኮኖሚ ላይ ሁኔታዎች አሁን ባሉበት ከቀጠሉ ፈጥኖ የሚታየው ነገር አለ? ምን ሊያመጣ ይችላል? ከኢኮኖሚውን ጀምር፣ ፖለቲካውንም መነካካቱ አይቀርም። ዶክተር ዳንኤል እርስዎን ላስቀድም ለዚህኛው።
እሺ፣ ከዛሬ 26 ዓመት ጀምሮ ኢትዮጵያ ውስጥ መዋለ ንዋይ ያፈሰሰ ድርጅት ቢኖር ሜድሮክ ነው። በመጀመሪያ ደረጃ ቻይናዎቹም አሁን ነው የመጡት እና በተለያዩ ቦታዎች ላይ መዋለ ንዋይ አፍስሰዋል። ሜድሮክ የሼክ አላሙዲ ኩባንያ ነው። አሁን ይሄ ገንዘብ ከተያዘ ኢትዮጵያ ላይ አንድ አይነት ጉዳት ሊያመጣ ይችላል። ለምሳሌ እነዚህ ድርጅቶች ሊያዙ ይችላሉ። መዋለ ንዋይ ያላግባብ መጥቶ እዛ ኢትዮጵያ ውስጥ ተቀምጧል ከተባለ ያ እንዲመለስ ስለሚደረግ አንድ አይነት ለውጥ ሊመጣ ይችላል እዛ ከተደረሰ። አለበለዚያ ግን በህጋዊ መንገድ የመጣ ገንዘብ ከሆነ ሊያሰጋት አይችልም። አንድ እዚህ ላይ መገንዘብ ያለብን ምንድን ነው፣ መዋለ ንዋይ ወደ ኢትዮጵያ በሚመጣበት ጊዜ ይሄ አሁን የመጣው አደጋ ወይም አሳሳቢ ሊሆን የቻለው ለምንድን ነው? በአንድ ካፒታሊስት ላይ ብቻ መመካት ነው መጥፎነቱ። የተለያዩ ካፒታሊስቶች አገሪቷም ውስጥ እንዲያድጉ ቢደረግ ኖሮ እንዲህ አይነት አሳሳቢ ሁኔታ ሊመጣ አይችልም። ቻይና አሁን ነው እነሱ የመንግስት ባንኮች ናቸው፣ ከዛው ከመንግስት እያመጡ የቻይና ድርጅቶች ኢትዮጵያ ውስጥ ያውላሉ። አሁን እነሱም በህዝብ በኩል ጥሩ ተቀባይነት ያላቸው አይመስልም። እና ወደ ሜድሮክ ከሄድን ይሄ ነው እንግዲህ ሜድሮክ ኢትዮጵያ ውስጥ ያለውን መዋለ ንዋይ ሊያሰጋ ይችላል በእኚህ ሰው አማካኝነት የመጣ ነው ስለተባለ ያ ችግር ሊፈጥር ይችላል። ይሄ ሁሉ መደረግ ያለበት በእርግጥ በህግ መሆን አለበት። ዝም ብሎ መውረስ አይቻልም። ተመርምሮ ከተደረሰበትና ህጋዊ አይደለም ከተባለ በኢትዮጵያ ኢኮኖሚ ላይ ተጽዕኖ ሊያመጣ ይችላል። ሊወረስ ከተባለ ለምሳሌ ይሸጥ ከተባለ ያ ሁሉ ሰራተኛ ሊበተን ይችላል። ያ ሁሉ እንቅስቃሴ እንቅፋት ሊፈጠርበት ይችላል ማለት ነው።
የንግድ እንቅስቃሴዎችንም ሆነ ባንክ አካውንቶች መዘጋት በአሁኑ ሰዓት ገደብ ያለው ይመስላል። ከሀገር ውጭ ያሉት የአካውንቶች ላይ የተወሰዱ እርምጃዎችን የሚያሳይ ሰፊ መረጃ የለም። 1700 የባንክ መዝገቦች እንዳይንቀሳቀሱ መደረጋቸውን የሳውዲ መንግስት በትላንትናው ዕለት ይፋ አድርጓል። በቀጥታ ይኖራል የሚለውን ለውጥ ባናውቅም በኢኮኖሚው ላይ የሼህ አላሙዲ መዋለ ንዋይ ከፍተኛ ተጽዕኖ አድራጊ መሆኑ ቅድም ያነሷቸውን ጥያቄዎችም ይበልጥ ገፋ አድርገን እንጠይቅ ያደርጋል። ሌሎች ተከታይ ጥያቄዎች ያነሳለሁ። ዶክተር ሽመልስ እርስዎ ጋር ልመለስና ፖለቲካውን ወደ አፍሪቃ ይልቁንም ደግሞ ወደ ኢትዮጵያ እናምጣው። ኢኮኖሚና ፖለቲካ እጅ ለእጅ ተሳስሮ የሚሄድ እንደመሆኑ የምጣኔ ሀብት ተጽዕኖ ፖለቲካውም ላይ የሚያሳድረውን ጫና ከአሁን ቀደምም በኢትዮጵያ ሁኔታ አይተናልና በአሁን ያሉት ሰዎቹ ተይዘዋል ነው እንጂ ፍርድ ያልተሰጠበት እስካሁን ወንጀለኛ መሆናቸውን ማረጋገጫ መንግስት ያላቀረበበት መሆኑን አጽንኦት ሰጥተን ለአድማጮች መግለጽ ያስፈልገናል። ነገር ግን ጥፋተኛ ሆነው ቢገኙ የሚወሰዱ እርምጃዎች እስርን ቢጨምሩ ሌሎች ሁኔታዎችን ቢያስከትሉ ሊያመጣ የሚችለውን ሁኔታ ነው እየመረመርን ያለ ነው እና ፖለቲካው ላይስ ምን አይነት ተጽዕኖ ሊያሳድር ይችል ይሆን? ዶክተር ሽመልስ።
እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ የፖለቲካዊ ተጽዕኖ ምን ሊሆን ይችላል የሚለው ጥያቄ እንግዲህ የሚወሰነው የዚህ ሰዎቹ መታሰር ምርመራ መጨረሻው ምን ይሆናል በሚለው ላይ ተመስርተን ነው። ምናልባት ይሄ የተወሰደው ሰዎቹን አስሮ ንብረታቸውን አግዶ የባንክ አካውንታቸውን ዘግቶ የተጀመረው ስራ የመጀመሪያው ፌዝ ነው ብለውታል። እንግዲህ ይህንን የሚከታተለውን ስራ የሚመሩት ሰው እና ምንቀጥ ሌሎች የሚታሰሩ ሰዎች ሊኖሩ ይችላሉ። ሌሎች እንግዲህ የሚዘጉ አካውንቶች ሊኖሩ ይሆናል። በሌላ በኩል ደግሞ የምንሰማው ነገር ምንድን ነው? በእነኝህ በታሰሩ ሰዎች ዘንድ ንግግር እንደተጀመረ የሚያወሩ ዜናዎችም አሉ። ምናልባት እንደተባለው መሰረታዊ የሆነ ለውጥ ሳያመጣ በተወሰነ ድርድር ሊያበቃ የሚችል ነገር ይሆናል፣ አናውቅም እንግዲህ እሱን እና ስለዚህ በትክክል በኢትዮጵያ ላይ የሚኖረው ፖለቲካዊ ተጽዕኖ ምን ይሆናል የሚለውን ለመገመት ለመተንተን አስቸጋሪ የሚያደርግ ነገር ይኖራል። ግን በአጠቃላይ እኔ አሁን የሳውዲ አረቢያ ውስጥ እየተፈጸመ ያለውን ነገር ማየው ከሶስት ነገር ጋር እናገናኘዋል ብዬ አስባለሁ። አንደኛው በእርግጥ አንደኛው ከታሰሩት ሰው ውስጥ ኢትዮጵያዊ ትውልድ ያላቸው መሐመድ አላሙዲን ይገኛሉ። እሳቸው ቅድምም እንደተባለው ዶክተር ዳንኤልም አንተም እንዳነሳኸው ኢትዮጵያ ውስጥ ቁልፍ የሆኑ ሰው ናቸው። ካለፉት ከ26 በመጨረሻ የደርግ ዘመን ነው እንግዲህ የተጀመረው የእሳቸው ኢትዮጵያ ውስጥ ኢንቨስት ማድረግ እና ያስ እንግዲህ በጣም ሀብታም ናቸው። በሳውዲ አረቢያ ውስጥ እንደውም ሁለተኛ ሀብታም፣ በአረብ ሀገሮች ደግሞ ሶስተኛ ሀብታም ይላቸዋል። ኢትዮጵያ ውስጥ እንግዲህ ከ70 በላይ ካምፓኒ አላቸው። ከ50 ሺህ ሰራተኛ በላይ ይቀጥራሉ። ከመንግስት ቀጥሎ ትልቁ ቀጣሪ ናቸው እሳቸው። እንግዲህ እንደገና ደግሞ ከሀገሪቷ ቁልፍ መሪዎች ከሚባሉት ጋር የቅርብ ግንኙነት አላቸው። ይሄ ከእንደገና ደግሞ የኢትዮጵያ ኤሊት የመዝናኛውም የንግዱም የፖለቲካውም የሚሊተሪውም ኤሊት ጋር የቀረበ ግንኙነት ያላቸው ሰው ናቸው እና ጥብቅ መተሳሰር አለ እና ይህም ለብዙ ሀሜት በሩን የከፈተ ነገር ነው። ያልተለመደ ነው እንደዚህ በቢዝነስ እና በመንግስት መሀል እንደዚህ አይነት የተፈጠረ ቁርኝነት አደጋ ስላለው፣ ስለዚህ የእሳቸው መኖር እንደ አንድ ነገር ነው። ግን እኔ ሁለት ትልልቅ ነገሮች ያሉ ይመስለኛል። አንደኛው ትልቁ ነገር ይሄ በአፍሪካ ቀንድ ኢትዮጵያን ጨምሮ፣ ምክንያቱም ኢትዮጵያ ትልቁና በጣም ወሳኝ ሀገር ናት፣ ውስጥ እነኚህ የአረብ ሽኩቻ እየተንጸባረቀ ነው። በጅቡቲ ውስጥ፣ በኤርትራ ውስጥ፣ በሶማሌ ውስጥ፣ እንደገና ደግሞ በሶማሌላንድ እነኚህ ተቃራኒ የሆኑ የአረብ ኃይላት በተለይ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ በአንድ በኩል፣ ከተርና ቱርክ በሌላ በኩል የሚሻኮቱበት ቦታ ሆነዋል እና ያ ነገር ምን ሊፈጥር ይችላል የሚለው ነገር ነው ወሳኝ የሚሆነው። አንዱ እሱ ነው። ሁለተኛው ትልቅ ትግል እየተካሄደ ነው ያለው እና ያ ትግል ለምሳሌ ይሄ በኢራን እና በሳውዲ አረቢያ ወይም ደግሞ በሺያ እና በሱኒ እስላም የሚደረግ ትግል በአፍሪካ ውስጥ እንግዲህ እየተንጸባረቀ ነው። አፍሪካ እንግዲህ የዛ ትግል ምንጭ ባትሆንም መገለጫ ትሆናለች። ትግሉ እዛ በአረብ ሀገር ብቻ የሚወሰን ሳይሆን ወደ አፍሪካ የሚመጣ ነገር ነው እና ያ ትግል ምንድን ነው በረጅም እይታ ምንድን ነው ሊፈጥር የሚችለው ተጽዕኖ በአፍሪካ ውስጥ፣ በተለይ በአፍሪካ ቀንድ፣ እንደገና ደግሞ በእኛ ሀገር በኢትዮጵያ ውስጥ ሊፈጥር የሚችለው ተጽዕኖ ምን ይሆናል ነው እንግዲህ በእነኝህ ሁለት ትልልቅ ማዕቀፍ ውስጥ ነው ማየት ያለብን ብዬ አስባለሁ። ምክንያት ተጽዕኖ እሱ ነው፣ ስር የሚሰደው ወሳኝ የሚሆነው እሱ ነው ብዬ አስባለሁ። የአላሙዲን መታሰር እንግዲህ ለምሳሌ ከታሰሩ እና ንብረታቸው በእርግጥ ንብረታቸው ከሳውዲ አረቢያ ውጭ ያለው ንብረታቸው ምንም አይሆንም፣ ኢንቨስትመንታቸው አይነካም የሚል
አድማጮች ውይይቱ አልተቋጨም የሚል ሀሳብ አለ ሲሉ ነው ዶክተር ሽመልስ ውይይታችን የተቋጨው። ተከታዩን የአካባቢውንም ሆነ የንዑስ አህጉሩን እንዲሁም በኢትዮጵያ የፖለቲካና ኢኮኖሚ ሁኔታ ላይ የሚኖረውን ተጽዕኖ እንመለከታለን በሚቀጥለው ፕሮግራማችን ነው የሚመጣው። አድማጮች፣ በነገው ምሽት የሚቀርብ አንድ ፕሮግራም አስተዋውቀናል። የእንግዶቹን ስም ላስታውስ በቀሩን ደቂቃዎች። በውይይቱ የሚሳተፉት አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሀሪ ረዳይ ናቸው። በአገሪቱ የተለያዩ ክፍሎች ብሔርና ብሔረሰብን የለዩ ግጭቶች ላይ የሚያተኩር ውይይት ነው። በነገው ምሽት ተከታተሉ። አሁን ስርጭታችን ወደ መገባደዱ ¶¶
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ከምሽቱ 3 እስካሁን 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ሲያሰማ የቆየውን ፕሮግራም የዛሬውን እዚህ ላይ አበቃ።
ነገ ምሽት ከሶስት ሰዓት ላይ እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ አድማጮቻችን። Thank you.